ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ህዳር 21 ቀን 2011 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም በየሳምንቱ አርብ የሚቀርበውን ከአድማጮች የደረሱን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አሰምተን ክፍል 1 ዝግጅታችን ይጠናቀቃል። አሁን ወደ ዜናው።
ሰሞኑን በኦሮሚያና በቤንሻንጉል ጉሙዝ አዋሳኝ አካባቢዎች በተከሰቱ ግጭቶች በርካታ ፖሊሶች መገደላቸውን ተከትሎ በተለያዩ የኦሮሚያ ከተሞች የተቃውሞ ሰልፎች መደረጋቸው ቀጥሏል። በክልሉ የተከሰተውን ችግር አስመልክቶ የኦዴድ ማዕከላዊ ኮሚቴ አስቸኳይ ስብሰባ አድርጎ ውሳኔዎችን ማሳለፉን ገልጿል። ድርጅቱ በመግለጫው ቀድሞ በስልጣን ላይ የነበሩ ክፍሎች ሁኔታውን ወደ ቀድሞ ለመመለስ በተደራጀ መልኩ እንቅስቃሴ በማድረግ ላይ ናቸው ካለ በኋላ ኦሮሞን ከሌሎች ብሔር ብሔረሰቦች ማጋጨት፣ በከፍተኛ ትምህርት ተቋማት በተማሪዎች መካከል ግጭት መፍጠር፣ በቤንሻንጉልና ጉሙዝ ክልል ግድያና ከቤት ንብረት የማፈናቀል ወንጀል ፈጽመዋል ብሏል። ድርጅቱ በመግለጫው ወንጀል በሚፈጽሙት ላይ ወሳኝ እርምጃዎችን እንደሚወስድ አስጠንቅቆ ከውጭ ሀገር የገቡ ድርጅቶችን በሰላማዊ መንገድ ለመንቀሳቀስ የገቡትን ቃል እንዲያከብሩ ጥሪ አድርጓል። የኤችአይቪ ኤድስ ቁጥር እንደ ሀገር ቀንሷል እየተባለ ሲነገር የቆየ ቢሆንም በየክልሎች በቫይረሱ የሚያዙ በተለይ ከ15 እስከ 24 ዓመት እድሜ ክልል ያሉ ወጣቶች ቁጥር ከጊዜ ወደ ጊዜ እየጨመረ የደሚሆኑን የፌደራል የኤችአይቪ ኤድስ መከላከያና መቆጣጠሪያ ጽሕፈት ቤት ተናግሯል። ከአንድ ዓመት ከስድስት ወር በኋላ ሀገሪቱ በኤችአይቪ የሚያዙና የሚሞቱ ዜጎችን ቁጥር ለመቀነስ እቅድ ማውጣቱንም ገልጿል። የምርመራና ምክር አገልግሎት አሁን ካለበት የተሻለ እንዲሆን ለኤችአይቪ ይበልጥ ተጋላጭ ናቸው የተባሉ ግለሰቦች በምርመራ ውጤታቸውን እንዲያውቁና ህክምና እንዲጀምሩ ማድረግ የሚሉት ከእቅድ ውስጥ የተካተቱ መሆናቸው ተነግሯል። በደቡብ ክልል ስራ ላይ ያሏልና የተዘረፈ 3.3 ቢሊዮን ብር በጀት እንዳለ በቅርቡ የተካሄደው የክልሉ የኦዲት ሪፖርት ያሳያል ተባለ። በ133 መስሪያ ቤቶች በወቅቱ መወራረድ ሲገባው ያልተወራረደ 630 ሚሊዮን ብር የተገኘ ከመሆኑም ሌላ 128 ሚሊዮን ብር ማስረጃ ሳይቀርብ ወይም ህጋዊ የሆነ ማስረጃ ሳይኖረው ተወራርዷል ተብሏል። የደቡብ ሱዳን ተጻራሪ ኃይሎች ከፍተኛ ወታደራዊ መኮንኖች ባለፈው ሳምንት ለመጀመሪያ ጊዜ በአካል ተገናኝተው ቢወያዩም በሁለቱ መካከል አሁንም ውጥረት ያለ መሆኑ ታውቋል። ባለፈው ሳምንት የደቡብ ሱዳን የተቋሚ ኮማንደር እና የደቡብ ሱዳን ሰራዊት መሪ ጄኔራል በጁባ ለመጀመሪያ ጊዜ በአካል ተገናኝተው ተወያይተዋል። ሁለቱ መሪዎች በጠባቂዎች ታጅበው ቢወያዩም የውይይቱ ሂደት ውጥረት የተሞላበት እንደነበረም ተጠቁሟል። ከውይይቱ በኋላ የተቋሚ መሪ ለዜና ምንጮች በሰጡት መግለጫ የመንግስት ኃይሎች ከምርጫ በፊት ሰፊ ቦታዎችን ለመያዝ የጠብ አጫሪነት ተግባራቸውን ቀጥለዋል በማለት የመንግስቱን ኃይሎች የከሰሱ ሲሆን የደቡብ ሱዳን ወታደራዊ ተቋም ቃል አቀባይ በበኩሉ የፖለቲካ ጉዳይ በፖለቲካ እንጂ በወታደራዊ እርምጃ ስለማይወሰን ክሱ መሰረተ ቢስ ነው በማለት አስተባብሏል። ከዋናው ምርጫ በፊት የሶስት አመት የሽግግር ሂደት እንዲኖር ባለፈው መስከረም ወር በተደረገ ውይይት ስምምነት የተደረሰ ቢሆንም ወደዚያ የሚወስደው ዝግጅት ላይ በርካታ እንቅፋቶች እየተፈጠሩ መሆናቸው ይነገራል። በተቃዋሚ ሆነ በመንግስት ደረጃ ያለው የሰራዊት አባል እስካሁን ለስምምነቱ ግልጽ ማብራሪያ ያልሰጠ ሲሆን የተኩስ አቁም ስምምነቶችም እየተጣሱ ይገኛሉ። ላለፉት 5 አመታት ሲካሄድ በነበረው የደቡብ ሱዳን የእርስ በርስ ጦርነት ከ400,000 በላይ ህይወት መጥፋቱና በሚሊዮን የሚቆጠሩትን ለስደት መዳረጉ ይታወቃል። በናይጄሪያ እስላማውያን አክራሪዎች የሰው አልባ መንኮራኩር ድሮን እየተጠቀሙ መሆናቸውን የሀገሪቱ ፕሬዝዳንት ተናገሩ። የእስላማውያኑ ቡድን በናይጄሪያ ወታደራዊ ተቋም ላይ የሚደረገውን ጥቃት አጠናክሮ የቀጠለ ሲሆን በዚህ ወር በተነዘረው ጥቃት 39 የናይጄሪያ ወታደሮች መገደላቸውና ከ40 በላይ መቁሰላቸው ተዘግቧል። የናይጄሪያ ወታደራዊ ተቋም በአሜሪካ በተፈጠረ ዳታ የሰው አልባ መንኮራኩር እንደሚጠቀም ይታወቃል። በሶሪያ ውስጥ የአይሲስ ኃይሎች እንዲሁም በየመን የሁቲ ሚሊሻዎች የሳውዲን የጦር መርከቦች ለመምታት ድሮን መጠቀማቸው ይታወቃል። የድሮን ቴክኖሎጂ ለሽያጭ መቅረቡና ገበያ ላይ መዋሉ አሳሳቢ ነው ተብሏል። ዜናው በዚያ በቃ።
ደብዳቤዎች አምድ ፕሮግራም እናንተ ካድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የደብዳቤዎች አምድ ዝግጅት ክፍል በቅድሚያ ልባዊ ሰላምታዬን አቀርባለሁ። ያፓ 6ኛ ጉባኤውን በተሳካ ሁኔታ ማጠናቀቁንና ህዝባዊ ትግሉን ለመግፋት ለኢትዮጵያ ህዝብ ቃል መግባቱን አደመጥኩ። ከዛም አነበብኩ። በጣም ተደሰትኩ። ያባ ህዝባዊ ትግሉ ለምን መከጠል እንዳስፈልገ በመግለጫው በበቂ ሁኔታ ማብራራቱን አስተውያለሁ። እኔ በዚህ ውሳኔ የተደሰትኩበት ምክንያት ማብራራት ወዳለሁ። ለመንደርደር እንዲያመቸን ለ28 አመታት የኢትዮጵያ ህዝብ ደሙን እያፈሰሰ መስዋዕትነትን እየከፈለ የሚታገለው ግቡ ምንድነው? ለዚህ ጥቅል መልሱ ነጻነት ለመቀዳጀት የሚል ይመስለኛል። ነጻነት የሚለው ጽንሰ ሐሳብ በውስጡ የተለያዩ የነጻነት አምዶችን የያዘ ነው። በቅድሚያ የሚመጣው የዴሞክራሲያዊ ህዝባዊ መንግስት ምስረታ ነው። ህዝባዊ መንግስት እንዴት ይመሰረታል የሚለው ዋነኛው ጥያቄ ይመስለኛል። ዴሞክራሲያዊ ህዝባዊ መንግስት ማለት ካለ አንዳች ጣልቃ ገብነትና ተጽዕኖ ህዝቡ በነጻነት ድምጹን ሰጥቶ የሚሰይመው መንግስት ማለት ነው። ህዝባዊ መንግስት ለማቋቋም ሁሉንም የፖለቲካ ፓርቲዎች፣ ሁሉንም ህዝባዊ ድርጅቶች፣ ሁሉንም የሰብአዊ መብቶች ተሟጋች ድርጅቶች ያሳተፈ ጉባኤ አካሂዶ ዴሞክራሲያዊ ህዝባዊ መንግስት ለማቋቋም የሚያስችለው መዋቅራዊና ስነልቦናዊ ዝግጅት ያካሂዳል የሚል እምነት አለኝ። ምናልባት አንዳንዶች በየዋህነት አሁን በስልጣን ላይ ያለውን የኢህአዴግ አገዛዝ በህዝብ የተመረጠ አይደለም ወይ የሚል ክርክር ያነሱ ይሆናል። በየዋህነት ያልኩት ከኢህአዴግ አባላትና ደጋፊዎች ውጭ ያሉትን ለማመላከት ብዬ መሆኑን ተረዱልኝ። ዝርዝሩ ለተወውና እስካሁን ተካሄዱ በሚባሉ ምርጫዎች ኢህአዴግ 99 ሌላ ጊዜ ደግሞ 100% ድምጽ በማግኘት እንደተመረጠ የሚለፈፈው ሐሰት መሆኑን ያጋልጣል። በዲሞክራሲያዊ ባህልና ታሪክ ሙሉ በሙሉ የህዝብ ድምጽ ማግኘት ማለት በህዝብ ስም ፈላጭ ቆራጭነትን ማስፈን መሆኑን የማያውቅ ወይም ያልተገነዘበ ይኖራል የሚል እምነት የለኝም። በአሁኑ ወቅት የዘረኛው አገዛዝ ከፍተኛ ስልጣን ከትግራይ ወያኔ ህወሓት ወደ ኦሮሞ ኦህዴድ መዘዋወሩ ዲሞክራሲን የማስፈን አካላዊም ሆነ ባህሪያዊ ብቃት የለውም ባይ ነኝ። በርግጥ ዛሬ ሰብአዊ መብቶች፣ ዲሞክራሲ፣ ፍትሃዊ ስርዓት ወዘተ የሚሉ የህዝብን ስሜት ሊገዙ የሚችሉ አባባሎች በሰፊው ሲነገሩ የሚስማው ብዙዎች ሲገረሙበትና ለውጥ እንደመጣ ሲያስተጋቡ ይያስተዋልኩ የማሽላሳቅ እየሳቁ ነው። ስለ መብት፣ ስለ ዲሞክራሲ፣ ስለ ህዝባዊ መንግስት፣ ስለ ሀብት ክፍፍል ወዘተ ግራዚያኒ የሚባለው መንግስቱ ኃይለ ማርያም ጠባቡና ጨካኙ መለስ ዜናዊ ካሁኑ ዶክተር ኮሎኔል በላቀ ይለፈልፉ እንደነበር ማስታወሱ ለተፈጠረው መጃጃል መልስ ሊሰጥ ይችላል ከሚሉ ወገኖች ጋር እስማማለሁ። የዚህ የዶክተር ኮሎኔሉን ቀደዳ በደንብ ካደመጥ ነው በህሊናችን ላይ ካልተቀመጠበት በስተቀር ሊያሞኘን የሚችል አይመስለኝም። ባለፈው ሳምንት እሱ በሰጣቸው መጠሪያ ለጥራቸውና ተፎካካሪ ድርጅቶችን በሰበሰበበት ወቅት የወያኔ ህገ መንግስትን መቀበል ግዴታ መሆኑንና የሽግግር መንግስት የሚባል ጉዳይ በደርግ ጊዜ ተነስተ ያልሰራ ነው በማለት ሁለቱንም ውድቅ ማድረጉ አፈጮልነቱን ከማሳየቱም በላይ ፈላጭ ቆራጮችን በታሪክ እንደምናውቃቸው አፈቀቤዎች ሆደጭቤዎች ናቸውና ሰውየው ባጫፋሪዎቹ ሆይ ባይነት ዙፋኑ ላይ እየተደላደለ ነው ባይ ነኝ። የሽግግር መንግስት ለምን ይፈራል? የሚፈሩትስ ለማን ናቸው? ምን ጥያቄ ማንሳት ተገቢ ይመስለኛል። ለዚህ ጥያቄ መልስ ለማግኘት ያሁኑን በኦህዴድ የበላይነት የሚዘወረው ዘረኛ አገዛዝን ለስልጣን ያበቁት ኃይሎች ምንነትና ፍላጎታቸውን መረዳት የግድ ይሆናል። ወያኔ ህወሓትን ለሚኒሊክ ቤተመንግስት ካበቁት ኃይሎች ግንባር ቀደሞቹ አሜሪካ፣ ሳውዲ፣ ኢራቅ፣ ሶሪያ ሲሆኑ ኦህዴድ የህዝብን ትግል ነጥቆ የዘረኛው አገዛዝ የበላይ እንዲሆን አስተዋጽኦ ያደረጉት ከሶሪያና ከኢራቅ በስተቀር ወያኔን የረዱት አሜሪካ፣ ሳውዲ፣ ሌሎች አረብ አገራትም የሚጠቀሱ ናቸው። እነዚህ ሀገራት ይህን ቡድን ስልጣን ላይ ሲያወጡ የየራሳቸው ድብቅ ፍላጎት በሚስጥር ቋጥረው እንደሆነ አለመጠራጠር ማለት አገር ለጥፋት አጋልጦ መስጠት ነው ላለው። እነ ሳውዲና አሜሪካ ለጥርጥር ለየመን ጦርነት እያመቻቹ መሆናቸው አያጠራጥርም ላለው። እነዚህ ሀገራት ኢህአፓ የሚሳተፍበት የሽግግር መንግስት እንዲመሰረት የማይፈልጉበት ምክንያት ለመረዳት የረቀቀ ምርምር የሚያስፈልገው አይደለም። በ1983 ወያኔ እንዳካሄደው የጨረባ የሽግግር መንግስት ሳይሆን ሁሉም በኩል የሚሳተፉበት የሽግግር መንግስት ከተመሰረተ ያለ ጥርጥር ህዝባዊ ዴሞክራሲያዊ መንግስት ስልጣን መያዙ አይቀርምና ይህ ደግሞ አገራችን የባዕዳን ኃይሎች መፈንጫነቷን ያስቆማልና ባዕዳን ይህን ሁኔታ እንዳይከሰት የማይመስሉት ጉድጓድ አይኖርም ማለት ይችላል። በአሁኑ ወቅት የሀገራችን የፖለቲካ ሁኔታን የለውጥ ኃይል መጣ ይያሉ የሚተነትኑትን በሁለት እከፍላቸዋለሁ። ፖለቲካውን የማያውቁና ፖለቲካውን የማያውቁ መሆናቸውን የማያውቁ በማለት በየቀኑ የህዝብ ደም እየፈሰሰ በየቀኑ የሥራ አጥ ወጣቶች ቁጥር እየጨመረ በየቀኑ የጎዳና ነዋሪዎች ቁጥር እየጨመረ በየቀኑ ህዝብ ከመኖሪያው በገፍ እየተፈናቀለ በበርካታ አካባቢዎች ትምህርት ቤቶች በተለያዩ ግጭቶች ሳቢያ እየተዘጉ በየቀኑ የአሜሪካ ዶላር እየጨመረ ከዛ በባሰ ሁኔታ የኑሮ ውድነቱ እየናረ በሚሄድበት በተለያዩ ጊዜያት ያምሮ እጅግ ዘግናኝ ሆኑና በዚህ ደብዳቤ ለመግለጽ የሚከብዱ የጅምላ ግድያዎች እየተፈጸሙ ባለበት በህይወት ለመቆየት እጅግ አስፈላጊ የሆኑ የህፃናትና ያዋቂዎች መድኃኒቶች ከገበያ እየጠፉ ባለበት ያደንዛዥ እጽ ዝውውር በግሃድ እየሆነ በመጣበት ወዘተ ላገዛዙ ፋታ ይሰጠው ሙግት አይኖቻችንን ሳንጨፍን ሊያሞኙን ከጅለው ይመስለኛል። ሌባ ጅራት የለውምና የንግድ ባንክ የቦርድ ሰብሳቢ የነበረው በረከት፣ የአየር መንገድ የቦርድ ሰብሳቢ የነበረው አባዱላ፣ የቴሌና ኤሌክትሪክ ኃይል ቦርድ ሰብሳቢ የነበረው ደብረጽዮን፣ ስኳር ኮርፖሬሽን ቦርድ ሰብሳቢ የነበረው አባይ ጸሐይ ወዘተ በቢሊዮኖች በሚቆጠር ገንዘብ የሚፈለጉ ወንጀለኞች ናቸውና ሊጠፈሩና ለፍርድ ሊቀርቡ ይገባቸዋል ላለው። የፌዴሬሽን ምክር ቤት ሰብሳቢ የነበረው ያሁኑ የአሜሪካ አምባሳደር ካሳ ተክለብርሃን በጋምቤላና በወልቃይት ለደረሱት ግድያዎች እጆቹ በደም የተነከሩ መሆናቸው እየታወቀ በፍትህ ሊጠየቅ ይገባል ባይ ነኝ። አጠቃላይ ተውሳኮች ከስራቸው ተመንግለው እንዲወገዱ መታገል ሲገባ ላገዛዙ ፋታ ሊሰጠው ይገባል የሚለውን የደንቆሮ ልቅሶ የሚያላዝኑ የሞቅ ሞቅ ፖለቲከኞች እንዳሸን እየፈሉ መሆናቸውን ልብ እያልኩ ነው። እነዚህ ዓለማወቃቸውን ያልተረዱ እንዳው ደርሶ ራሳቸውን የፖለቲካ ተንታኝ የሚሉ የለውጥ ኃይል ይሉና መለስ ብለው የተገና ለውጥ ሲሉ ራሳቸውን አደናግረው ህዝብን እያደናገሩ መሆናቸውን አንድም ሆን ብለው አንድም ዓለማወቃቸው እየተጫናቸው ይመስለኛል። የተገና ለውጥ ማለት በዘመኑ የእንግሊዝኛ አባባል ኮስሞቲክ ቼንጅ ማለት ሲሆን ወደኛው ስመልሰው የመኳኳል ለውጥ ነው ላለው። ለውጥ የሚባለው ህዝባዊ ለውጥ ሳይሆን የዘረኛውን አረመኔ ኢህአዴግ የሚባለውን አገዛዝን ለማስቀጠል እየተደረገ ያለ የጨረባ ግርግር ነው ላለው። በመላው አገሪቱ የተካሄደውና በአሁንም ወቅት እየተካሄደ ያለው ህዝባዊ አመጽ መገለጫዎቹ የተለያዩ ይሆን እንጂ ዘረኛው የኢህአዴግ ስርዓት ይወገድ የሚል ነው። የኢትዮጵያ ህዝብ የታገለው በወያኔ ህወሓት ይመራ የነበረው ዘረኛና አረመኔ አገዛዝ በዘረኛው በቄሮ ኦህዴድ ለመተካት አልነበረም፣ አሁንም አይደለም። ስለዚህም ነው ህዝቡ ትግሉን አመርሮ የቀጠለ ነው ባይነኝ። በመጨረሻም ኢህአፓ በጉባኤው ያሳለፋቸው ውሳኔዎች በእጅጉ አርክተውኛል። ኢህአፓ አሁን በህይወት የሌሉ ባረመኔው ደርግ የተገደሉ ያንድ እህቴና ያንድ ወንድም የድርጅት ነውና ከልቤ በጣም ወደዋለሁ። የኢህአፓን የዓላማ ጽናት አደንቃለሁ። የማታ ማታ ሀቅና የኢትዮጵያ ህዝብ ያቸንፋሉ። ይህን ደብዳቤ ያደረሱን የብርቱካን ትንሽ እህት ከገዳም ሰፈር አዲስ አበባ ናቸው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆችና አድማጮች በሙሉ የከበረ ሰላምታዬን አቀርብላችኋለሁ። የኢትዮጵያ ቀደምት አባቶቻችንና እናቶቻችን ባድዋ፣ በማይጨው፣ በወጋዴን እንዲሁም በሌሎች ሀገሪቱ አካባቢዎች ከጠላት ጋር የተፋለሙትና መስዋዕትነት ለራሳቸው ጥቅም ሳይሆን ለሀገራቸውና ለወገናቸው ነጻነት እንደነበር ታሪካቸው ቁልጭ አድርጎ ምስክርነት ይሰጣል። የነዚህ ውድ ኢትዮጵያውያን ልጆች ማጻናቸውም ተግባራቸውም የተመረቀም የተባረከም ነበር። ከ1960ዎቹ ትውልድ ውስጥ የነሱን የሀገር ፍቅርና የወገን ክብርን በተግባር ያስመሰከሩትን የኢህአፓ ትውልዶችን ፈጥረዋልና የኢህአፓው ትውልድ ሀገሬን ወገኔን በማለት ብቻ በየጎዳናው ተጨፍጭፏል፣ ታስሯል። ለተመለከታቸው ወይም ለሚሰማቸው ለጆሮ ዘግናኝ የሚባሉ የጨካኞች ስቃይን ተቀብለዋል። የኢህአፓ ትውልድ አባላትና ደጋፊዎች በፋሽስታዊ ደርግ ብቻ አልነበረም ጥቃት የተፈጸመባቸው፣ በጠባቦችና ጽንፈኞች ጭምር እንጂ። የኢህአፓ አባላትና ደጋፊዎች ኢትዮጵያና ህዝቦቿን ጠልታ በሆኑ ስቃይን የተቀበሉት መስዋዕት የሆኑት እንደ ዘመኑ ጉደኞች ራሳቸውን በሜቴክ ኩባንያ አደራጅተው የሀገር ሀብትን ለመዝረፍ አልነበረም፣ ወይም ዘግናኝ የሆኑ የሰብአዊ መብት ጥሰቶችን በወገናቸው ለመፈጸምም አልነበረም። እንዲያውም ሳይማር ያስተማርን አርሶ አደር አንገድልም በሚል ጽኑ እምነታቸው በጠላቶቻቸው ለጥቃት በተላኩባቸው አርሶ አደሮች ጥይት ለጥቃት መጋለጣቸውን ታሪካቸው ይመሰክርላቸዋል። የኢህአፓ አባላትና ደጋፊዎች ኢትዮጵያን ሌላው ዓለም ወደ ደረሰበት የእድገት ጎዳና አስገብቶ ከፍተዋን በመመኘት እንጂ እንደ ዘመናችን ጉዶች ውድቀቷ ምኞታቸው አልነበረም። ዜጎቿ በእኩልነት ነጻነት እንዲሁም በፍቅር የሚኖርባት ኢትዮጵያ ለመፍጠር ነበር። የኢህአፓ ዓላማና ግቡ ዛሬ የሚሆነው ህዝባዊ ወገንተኝነትና ሀገራዊ አንድነት የኢህአፓ ጽኑ እምነት ነው። ኢህአፓ ዛሬም በህዝቦቿ መፈቃቀርና መከባበር ላይ መሰረት ያደረገ ዲሞክራሲያዊ ስርዓት እውን መሆን ለድርድር የማይቀርብ ዓላማና ግቡ ነው። ኢህአፓና የኢትዮጵያ ህዝብ ባለፉት ዓመታት በኢትዮጵያ ውስጥ የተካሄዱ የህዝብ ትግሎች ጸረ ዲሞክራሲ፣ ጸረ ኢትዮጵያና ጸረ ህዝብ የሆነውን ወያኔን መወገድ እንጂ መጠገን ጥያቄው አድርጎ አልነበረም የታገለውና መስዋዕትነት የከፈለው። ዛሬም ሆነ ነገ ወይም ትናንትን ጨምሮ የኢትዮጵያ ህዝብ የታገለውና መስዋዕትነት የከፈለው የዲሞክራሲ ስርዓት እውን ሲሆን ነው። ስልጣኑን በእጁ ማስገባት የሚችልበት ሁኔታ እስከሚፈጠር ድረስ ትግሉን ይቀጥልበታል እንጂ አያስቆመውም። የዛሬዎቹ ገዢዎቻችን የለውጥ ሂደትን እያደረግን ነው፣ ጉናችን ቁሙ ከንቱ ጩኸት መሆኑን በውል መረዳት የተሳናቸው አስመስታዮችና አደርባዮች የሚደረደሩበት የሽግግር መንግስት አያስፈልገንም ባዮች ከኢትዮጵያ ህዝብ ፍላጎት ዓላማ ውጭ መሆናቸውን ብቻ ሳይሆን ስለ ዲሞክራሲ ያላቸው እውቀት ውስን ወይም ጥራዝ ነጠቅ ስለመሆኑ ራሳቸውን መጠየቅ አለባቸው። ያዲሶቹም እነዚህን አደረባዎች ከጎናቸው እየኮለኮሉ የኛና ሻግራቸዋለን ጥወት የኢትዮጵያን ተጨባጭነትን ለተረዱ ወገኖች ጆሮ ገብ አለመሆኑን ብቻ ሳይሆን አግላይነቱን መዘንጋት ራሳቸውም ለኢትዮጵያም የማይጠቅም መሆኑን ይረዱ ይገባል። በኢትዮጵያ የመጀመሪያ ህብረ ብሔር ፓርቲ ባለማውና በጥናቱ ከኢትዮጵያ ህዝብ ሊና ያልተፋቀ ሰፊ የፖለቲካ ዕውቀትና ልምድ ያካበተውን ኢያፋን ያገለለ ጥበት ዲሞክራሲያዊ ሳይሆን ጸረ ዲሞክራሲ መሆኑን በግሌ አምናለሁ። አዲሶቹ ሹሞች ጠባብና ጽንፈኛ የተባሉ ዘረኞች ሁሉ በዙሪያቸው ሲኮለኩሉና ባለ 46 ዓመቱና ባለ ዘርፈ ብዙ የሆነው ኢያፋን ማግለል ተከባሪነትም ተቀባይነትም እንደማያስገኝላቸው በርግጠኝነት ነግራቸዋለሁ። የጠባቦችና የጽንፈኞች በአዲሶች ሽሞች ዙሪያ እየተከማቹ መምጣት የሀገር ወዳዶች መገለል የኢትዮጵያን ጥፋት ያፋጥናል። የሰባይ መብቶች ጥሰትን እንዲሁም እየመረረን ያለውን ዝርፊያ የእርስ በርስ መተራረድን ያባበስ እንደሆነ እንጂ ሀገራዊ መፍትሄን አያመጣም። የደብዳቤ የመጨረሻ መልእክቴ ነው። ሰናይት ዳኛው አቃቂ።
ከታዩን ደብዳቤ ላኩልን ጌታቸው አብዲሳ ከናዝሬት ናቸው። ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንደምን ከርማችኋል ይያልኩ በቅድሚያ የከበረ ሰላምታዬን አቀርባለሁ። ህዳር 14 ቀን 2011 ዓ.ም ተመረጠ ዶክተር አብይ አህመድ አገራችን በዘራፊዎች ተወራለች ሁሉንም ዘራፊና ሌባ ማሰር بنፈልግ እስር ቤት የለንም ሁሉንም ሌባ እንሰርካን አንድ ከተማ መመስረት አለብን ሲሉ መግለጫ መሰል ንግግር ሲያደርጉ በቴሌቪዥን ተመለከትኩ። አዎ ዶክተር አብይ የ27 ዓመታት የወያኔ አገዛዝን አላማና ተግባር በየዕለት ህይወቴ ስመለከተውና ስገመግመው ወያኔ የክሊፕቶክራሲ አገዛዝ መሆኑ በህሊናዬ ይቀመጣል። ክሊፕቶክራሲ ከሁለት የግሪክ ቃሎች ጥምር የተፈጠረ ቃል ነው። ክሊፕቶስ ማለት ሌባ ሲሆን ክራቶስ ማለት ደግሞ አገዛዝ ማለት ነው። በዚህ መሰረት ክሊፕቶክራሲ ማለት የሌቦች አገዛዝ ማለት ነው። የክሊፕቶክራሲ ወይም የዘራፊዎች አገዛዝ የዝርፊያ ተግባሩን ለማስቀጠልና ለማመቻቸት ሶስት መሰረታዊ ባህሪዎቹ መሳሪያዎቹ እንደሆኑ የፖለቲካ ጠበብቶችን ያስማማል። እነዚህ የዘራፊዎች አገዛዝ መገለጫ ባህሪያት ምንድናቸው? እነዚህ ባህሪያት በወያኔ አገዛዝ ውስጥ ታይተዋል ወይ? ወያኔን በትክክል ይገልጹታል ወይ ለሚሉ ጥያቄዎች መገለጫ ባህሪያቶችን እንመልከታቸው። እነሱም ሀ ከፋፍሎ መግዛት፣ ለ ጸረ ዴሞክራሲነት፣ ሀ ዝርፊያና ሙስና ናቸው። የኢትዮጵያ ህዝብ በወያኔ ለ27 ዓመታት የግፍ አገዛዝ ስር እንዲወድቅና እንዲሰቃይ ወያኔ የተጠቀመበት ዋነኛ ዘዴው ህዝቡን በጎሳ፣ በብሔር፣ በቋንቋ፣ በሃይማኖት እየከፋፈለና ጥላቻን በመርጨት መሆኑ የወያኔ ዋነኛ መገለጫ ባህሪ መሆኑን መካድ አይቻልም። የክሊፕቶክራሲ ወይም ዘራፊያ አገዛዝ የዝርፊያ ተግባሮቹን ሲፈጽም ብሔረሰብን ተጠቃሚ ከማድረግ ይልቅ ተወላጅነትንና እንደጋብቻ የመሳሰሉ የትስስር ገመዶችን የበለጠ ተጠቃሚ ያደርጋል። የወያኔ እውነተኛ መገለጫ ባህሪያትም በእነዚህ የትስስር ገመዶች ውስጥ ጋድ ይስተዋላል። የሜቴክን የዝርፊያ ተግባራትን ለአብነት መጥቀስ ይቻላል። ሚስቶች፣ ልጆች፣ ወንድሞች፣ እህቶች፣ ጓደኞች ወዘተ በዝርፊያውና ዝርፊያውን በማሸሽና በመሰወር በጥብቅ መቆራኘታቸውን መመልከት ይቻላል። ከወልጋዳና ጠማማ አስተሳሰብ ዛሬም ሊለቃቸው ያልቻሉ ወያኔዎች ህወሓትና የትግራይ ህዝብ የማይነጣጠሉ ናቸው እያሉ የሚሰብኩ ወያኔዎች በወንጀልና ዝርፊያ ተግባራቸው በህግ ሲፈለጉ መደበቂያና መሸሸጊያ ፍለጋ እንጂ ከእውነቱ ጋር የማይገናኝ መሆኑን ከዚህ የበለጠ ተጨባጭ ማስረጃ ማቅረብ አይቻልም።
ጸረ ዲሞክራሲ የዘራፊ አገዛዝ ምቹ ምርኩዝ ነው። የዜጎችን ሰብአዊ መብቶች እጅግ በሚዘገንን ሁኔታ ያፈናል። ህገ መንግስት ተብያቸውን መከላከያ የፖሊስና ደህንነት መዋቅሮችን ፍርድ ቤቶችን መገናኛ ብዙሃኖችን ወዘተ ሁሉ አጥብቀው ይጠቀማሉ። ወያኔ የዝርፊያ የሙስና ተግባራቶቹ ሁሉ ስር ሰደድ ይሆኑ ዘንድ ሁሉንም ተጠቅሟል። ክሊፕቶክራሲ ወይም ዘራፊ አገዛዝ ህሊና የለውም። ስራንም ሆነ የስራ ስነ ምግባርን አያውቅም። የገቢ ምንጮቹ ሁሉ የወንጀል ተግባራት እንጂ የስራ ችሎታ ወይም እውቀት የስራ ባህል ወይም ስልጣኔ አይደሉም። የሀብት ምንጫቸው ሁሉ የገማ የከረፋና የቆሸሸ አገዛዛቸው መሆኑ ከተለያዩ አገራት ጨቋኝ አገዛዞች ተመክሮ ይነግረናል። በዘመነ ወያኔም ጨካኝና ዘረኛ አገዛዛቸው ለወያኔዎችና ጀሌዎቻቸው የሀብት ምንጫቸው በወንጀል የተገኘ ነው። ለዚህ ነው በጨቋኝ አገዛዝ ውስጥ መበልጸግ አሳፋሪ ሲሆን በዲሞክራሲያዊ ስርዓት ውስጥ ሆኖ መደህየትም የዚያን ያህል ያሳፍራል የሚባለው። በዘመነ ወያኔ ሌብነትና ዝርፊያ የተንሰራፋው በረሃብና በምግብ እጦት የሚሞቱ ዜጎቿ ባሉበት ኢትዮጵያ ነው። በመጠለያ እጦት በየጎዳናው በሌሊት ቡርጭ እየተጠበሰ በውሻ ትንፋሽ ለመሞቅ ሲል ከውሻ ጋር ከሚተኛ ህዝብ ነው ይህ አሳፋሪ ዝርፊያ የተፈጸመው። በደህየና በመነጠ ህዝብ ውስጥ እየኖሩ ነው የቅንጦት ህንጻ የሚገነቡት፣ የቅንጦት መኪና የሚያሽከረክሩት፣ በተለያዩ አገራት መኖሪያ ህንጻዎችን እየገዙ ያሉት። ለነገሩማ ወያኔ መዝረፍ ዛሬ የተጀመረ ተግባሩ እንዳልሆነ የቆሸሸ ታሪኩ ይመሰክርበታል። በ1977 ዓ.ም በረሃብ ይገረፍ ለነበረው የትግራይ ህዝብ የተለገሰ ዓለም አቀፋዊ እርዳታዎችን ወያኔ እንደዘረፈ ታሪኩ ያሳያል። የወያኔዎች የቡድንና የግለሰብ ዝርፊያ ተግባር ምንጮቹና ጀማሪዎቹ የሥርዓቱ ቁንጮ የሚባሉት እንደነበሩም የሚካድ አይደለም። በመለስና ስብሃት ብቻ የተፈጸመ የወርቅ ዝርፊያ ተግባር እንደነበረና ስለዚህ የወርቅ ሀብት ዝርፊያ እውቀት የነበረውን አንድ ሻለቃ የነበረ ግለሰብን እስከ ማስገደል የደረሰ ተግባር መፈጸሙን የሚጠቁሙ ማስረጃዎች አሉ። ታምራት ላይኔ በዝርፊያ ተግባር ሲወነጀል መለስ ዜናዊ ለዝርፊያ ተግባር ቸኮልክ አለው እንጂ የዝርፊያ ተግባር ወንጀል መሆኑን በግል ውይይታቸው አልገለጹትም። በ1980ዎቹ መጀመሪያ አካባቢ በዚህ በአዲስ አበባና በሌሎች ከተሞች አሉ በሚባሉ ከበርቴዎች ከመንግስት ካዝና በመቶ ሚሊዮኖች የሚቆጠር ገንዘብ ለመነሻ እንዲሆናቸው የተሰጣቸው መሆኑ ምስጢራዊነቱ ዘላለማዊ ሆኖ አይቆይም። አንድ ቀን በአደባባይ ይወጣና ይጋለጣል። የወያኔዎችና ጀሌዎቻቸው የዝርፊያ ተግባር እየሰፋና እየጠነከረ ሄዶ እንደ መልካም ባህል በህብረተሰብ ውስጥ እንዲሰርጽ የተደረገው ሆነ ተብሎ መሆኑንም መዘንጋት ስህተት ነው። ለሽፋን ሲባል በወያኔዎች የተሸረበ ስውር ሴራ አካል ነው። ሁሉም ሌባ ሆነ ስንቱን እንሰራው? ስንቱንስ በህግ እንጠይቀው? ወዴትስ ቆይተን እናርመው? ሁሉን ሌባ እንሰራው ካል አንድ ትልቅ ከተማ መገንባት ሊኖርብን ነው የሚለውን አንደምታ በህዝብ ውስጥ ለማስረጽ የተደረገ አባባል መሰለኝ። ንቅዘት ሰርፊያና ሌብነት የህሊና ህመም ውጤት ነው። የዜጎችንም ሆነ የሀገርን ኢኮኖሚ እንደ ፖሊዮ ህመም ያሽመደምዳል። የሰው ልጅ ደግሞ ከዚህ አይነት ህመሞች ጋር አብሮ መኖር የለበትም። በኢትዮጵያ ሌባው በስቷል፣ ማረሚያ ቦታ የለንም፣ ሌባን ሁሉ እንሰርካለን፣ ከተማ መገንባት አለብን የሚለውን አነጋገር ለወንጀል ተግባር መወገድና ከወንጀል ተግባር መማርና ራስን ከወንጀል ተግባር ማግለል የግድ የሚለውን እምነትና አስተምህሮት ያዳክማል። ለወንጀለኞችና ሌቦች በተገቢው መንገድ በህግ ተጠያቂ ማድረግ የዛሬውንም ሆነ የነገ ከነገ ወዲያ ትውልድን ማስተማርና ከወንጀል ነጻ የሆነ ህብረተሰብን የመፍጠር ቀድመ ሁኔታ ነው። ማረሚያ ቤት ይጠባል በሚል ሰንካላ ሰበብ ወንጀለኞችን መሸፈን ከስህተትም በላይ ወንጀል ነው። ለዛሬው ዘመን ኢትዮጵያና ኢትዮጵያዊነት መጥፋት መንስኤ የሆኑ በጨፍጫፊነትና በሌብነት የተሳተፉ ሁሉ በህግ መጠየቅ ለድርድር የሚቀርብ ጉዳይ ሊሆን አይገባም ሲሉ ጌታቸው አብዲሳ ከናዝሬት ደብዳቤያቸውን አጠናቀዋል። አድማጮቻችን የዛሬ የደብዳቤዎች አንድ ፕሮግራማችንን የምናጠናቅቀው ሰፋ ያለ እና በትንታኔ መልክ በቀረበው በላኩ ይስማው በላኩልን ደብዳቤ ይሆናል። کلفو اندام جمرو ایاریک با اول درجی تو چما کل بتفت رویسل تنشیف کتش مکنیات به کفتن یا مکا کاریت هم مسی گنیال یه مکا کار نه من نکر با اول درجی تو چوس تم بتفت رویت رایو برنوچ مکا کلم تطوعت فوسی که تستولال به یعنی است با آروا یه سباحت نگا به تزامداوی گجی بودن نه یه نگجی بودن به میگداد دروتیم ارب تگرای تو لجی هنو یه گجی مدب اولت مکا کل کفتن یا فتیچا تفطرال ليلوچو يتغراي كفلوچ تولاجوچ يهونت كاباي غبا دنگايوچو ان اديس عالم باليما سيوم مسفل محلاي سيولولونا لا يلوغن سياغوبددو يتايوبت نو يخ بتاحت وياني وست يتفطرو بودناوي يسلطان فتگيا يسبات نگا بيتزمداوي گجي بودن يبلاينتون يزو يتايبت بيونم اهونم فلسمو التفناگگام با اهدیت بکولم با آن نت بلما مگر سانه با عبی عبیوت احمد انها یشعبه ایت ارم کنیاین برو عبادالله انها نگر ما بر روی مفسرو لیلوچم یویانی مرت اشکارش مکاکن یسلت آن شمیات کسیتوی نبرو بیهونم بترسلت آن لمچبت خلونم واقعلم اتفال تزگایتو بود تدر نتم بسلای نتم فلسوم اگل گایهونو نه گن لگن گن یراسون بودن سیاد دلدل بکرمو ی عبی عبیوت احمد انها گود دنیوچو تیب لما یه بلایی نت تطنق قوال بده بو فزبوش درجت تبییو بده دیر گن یه نیالی گولا یه سلطن نتکیا قرق قستا کستوال تاییم دارو گن یه ویانی مگاجای نبروتن اندن نشهر راشو گوته مستلو چون لنگوس عوی احمد یه گورب بطوتن یه مار را گفتک بارتکنو نوبتال ده دیر یه بزو گوساوش سبسب بمهونو بواهر تاوی نتو لیتیر پیان نت تسمتم ساریت مهونی چلی نبرا درجت بیوانم عمرارو اندن نشفر راوشو بگوت ای بمستالو سره هزب گلتا بوچ اندن نهای لماریم دستالین اینطوش باندکان است بچه اجاچون بمتوش دم یمیت تطبو یا اگر نکرسا مافر یادن کوروش بمیازو اکمم هون اربانا ساین ورو نو ین ورو اونم بیوان باگراوی پولتیکاو مدرک لی اشارالی تاوی میچلو تفوکاکاری گلده سبوش بالم افراتو باوست امونه باوچ اندکو سممنه نوی علو کدم مسیل ایرین تبلوی تفییمو با عدین گده که هلوم یه هدیگ اول درجی توچ لیت تیالنو با عدین یه ها پاک جوچن یه کدمو یه تیپی سراویت اول یه نبرو یه تحت ویانی ناشاوی امرکونیوچن با تحت ویانی سر امارا اگزاستگل امنو بدرجتو یتاکفو امارا تولا جوچن وزته لکاکمو ویانی تفتفو درجتنو بعدین ایدین نتون ودب آدین نتی کهیرو اماران لمافن نا با امارا سم با امارا هزب اکاوابیوچ لی اصلتنو یو ویانی علاما لمافن سم اندی مچ تاسبونو یه درجت با گندر کتما دمکو اسکتم بگب بگو سر ویانی هزباوی امس درس یو یعنی گوداس فسامین نتون کمی گبا ولی شی وقتای کویه سر آمارا درجت ناو. بعدین به من لواگری تو لیبال بام بیشتر درجه بتک از کتاو سر و یعنی اعدادگ جزات هزبایی تک آمو تصنون نب آمارا هزب تقل کفیت وستای من نت در صوبت کفتن یا بدناوی سلطان تور نت تکس کصوبت کویی توال. بعدین وست درجه تاوی بدناوی سلطان فتگیا یا مارا نگر تولا جانونوتن با مرار لگی نبروتن انه برکت سمانن انه کن نسو یبودنوتن اماراوش ترارگو بماسو گد بن نگر دوان درگت چون نه دمک امکنن یبلاینت بمتناگک لای یگنیان
با آبی پاوست بن نزدی هولت بودنوش نکاکل یسلطان یبلاینت یمیاستگل با بودنوشو بتتک عرللوت یدرجتو آوالات نکاکل یتفسترو یمیناک یام ملکاکتنا یعاقوان دوتنو انا برکت سمون یا ایتوپیان حزب آن دنه جگی گودای ادلون من لزین اوینا گوادنیو چو یک انروت یا ایتوپیان حزب کفافلو لمکزاتنا یا اگریتوانم هلونا انبتس بیلوتن بتس یمیل اندیور لمادرک تاسبو یتزگاجون اویو تاوی دیموکراسی یا تبالون یا بسد بسنا یا گلم معالاما ماسکترنو بکولی جو چهت اینسل کسیم کسیم تلک اگمو بلیولی یه تاج آنوبت یه نزی سوچ وان ناکس اماراو باد لفوت های سبات تامتاس یه تفز امبت یادلون گفن نافت جت نماس کتلن نا یه تهه هاهت ویانی یه بلی نتن اندار لسایت گوستل مجبتگنو انه گدو اندار گاچو دگمو لاد لفوت های سبات تامتاس ازبات چون کدو እንኳን በራስ ህዝብ ላይ በባዕድ ለመፈጸም የሚተከተት ግስ እያካሄዱ እያስኬዱም አጥቅተው ለአጥቂ የሰጡ አማራው ግፍና መከራ በቀይ ብሎ በመነሳቱ ለሲሶ ምዕተ ዓመት ያገለገሉትን ወያኔን ክደው የህዝቡን ጥያቄ ቀምተው የወያኔ የበላይነት ያብቃ የሚል አመለካከት ማራመድ ጀምረዋል። በርግጥ የአማራን ህዝብ በተለይ በአጠቃላይ ደግሞ የመላው የኢትዮጵያ ህዝብ መከራን ዛክፍን ለመረዳት የአገሪቱ ሁሉና ክፉኛ ደጋ ላይ መውደቁን ልብ ለማለት 27 ዓመት ይፈጃል ወይ የሚለውን ሀቅ ፈላጊ ጥያቄ በይደርና ቆየው። የህዝቡን ጥያቄ ተቀብለውም ይሁን በማዕበሉ ከመጠራረክ ከማዕበሉ ጋር መቀላቀሉ ይሻለናል መርጠው ይወሰዱት ይህ አቋም ከነበረከት ጋር ጦርነት ውስጥ ሊከታቸው የግድ ነበር። ይህንን የህዝብ ጥያቄ ለማራመድ የስልጣን የበላይነትን ማረጋገጥ የግድ ነበርና ቦድ ነው ታክለው በኮሎኔል አብይ ቡድንም ታግዘው ይህንኑ እውን አድርገዋል። በእያንዳንዱ ድርጅት ጓዳ ውስጥ ያለውን ሁኔታ ለጊዜው ተወት አድርገን በኢህአዴግ ላይ ስናተኩር በአባል ድርጅቶች መካከል ፈጽሞ ሊታረቅ የማይችል ቅራኔ ተፈጥሯል። በመካከላቸው ያለው ቅራኔ የስልጣን የበላይነት፣ የፖለቲካ አመለካከት፣ የምጣኔ ሀብት ተጠቃሚነት፣ ያወኩሽና ኩሽ እልህ ያካተተ በመሆኑ ሊታረቅ ከሚችል ፍጩ ግጩ በጣም የራቀ ነው። እነ ኮሎኔል አብይ አህመድ ከነገዱ ጋር ውስጥ ለውስጥ ሲያደራጁት የነበሩትን ኃይላን ከታክተው አለቅት ተኮፍቶ ሲያንቀላፋ በነበረውና በስኳር ስቆት ተጠምዶ በነበረው ጠባብ ጎሰኛ ታህታት ወያኔ ላይ ጥቃታቸውን እያጣጣፉ ነው። የአብይ ቡድን በባዕዳን እየታገዘ በሳውዲና ኳታር ኒሻንና ብር እየተሽሞነም ሆነ ከኪነ ጥበብ ሰዎች ከመሁራን ወዘተ የራሱ የሆኑ ቡድኖች አደራጅቶ እያንቀሳቀሰ የናጡት ነካሽ የሆነውን የኤርትራ ህዝብ እያፈረሰ ያለውን ፋሽስቱን ኢሳያስ አፈወርቂን ከጎኑ አሰልፎ ጥቃቱን ያለማሰለስ በእንቅልፋሙ ወያኔ ላይ እየፈጸመ ነው። ወያኔ ተደናግጦና ተደናብሮ የሰነበተ ቢሆንም ጥቃቱን ለመመከት ቢችልም መልሶ ለማጥቃት እየሞከረና እየተነታረከ መሆኑን ከውስጣቸው የሚያፈተልቁ ወሬዎች እየተቆሙ ነው። ፍንጮች እንደሚያመላክቱት ከሆነ የወያኔ አመራር የፖለቲካ እንቅስቃሴውን የአብይን ጥቃት መስክቶ መልሶ ለማጥቃት በሚያደርገው ማስተላሰል ውስጥ በሶስት አመለካከቶች ተከፍሏል። እነዚህን የወያኔ አመራርን ተፋፍለው የሚነታረቁ ሐሳቦች ምንድናቸው?
በመጀመሪያ ደረጃ የአብይ አህመድ ቡድን በወያኔ እይታ የአብዮታዊ ዲሞክራሲን ዓላማና መስመርን ክዷል፣ ህገ መንግስቱን ረግጧል፣ ኢህአዴግን እያዳከመው ነው። የራሱን ተክለሰውነት እየገነባ ያለ ህዝበኛ ነው። ጸረ ትግራይ ህዝብ ነው። የብሔር ብሔረሰቦች መብቶችን እየረገጠ ነው። ስለዚህ መገታት አለበት። የየሁሉም ወይም የአብላጫው የወያኔ አመራርና አባላቱ እንዲሁም የትግራይ ልሂቃን የጋራ ድምዳሜ ነው። ጥያቄው እንዴት ነው ሊተገበር የሚችለው የሚለው ነው። እላይ ጠቆም እንደተደረገው የኮሎኔል አብይንና ቡድኑን ስልጣን ለመገደብና ለማስወገድ በሚቻልበት ሁኔታ ላይ ወያኔዎችና የትግራይ ልሂቃን በሶስት አመለካከቶች ተከፍለዋል። አንደኛው አማራጭ ሐሳብ አብይንና ቡድኑን በኃይል ከስልጣን ማስወገድ አለብን የሚለው ነው። ይህ ሐሳብ የተቀሩትን የመፍትሄ ሐሳቦች ከሚያቀነቅኑት ወገኖች በኩል ከፍተኛ ተቃውሞ ደርሶበታል። ሐሳቡን የተቃወሙት ወገኖች ከሚያቀርቧቸው የተለያዩ መከራከሪያ ነጥቦች አሏቸው። ከነዚህም አንዱ አብይንና ቡድኑን ለማስወገድ ኃይል ከተጠቀም ምዕራባውያን መንግስታትና የአረብ አገሮች በዋናነት ሳውዲ አረቢያና ሸሪኮቿ የተለያየ የማግለልና የምጣኔ ሀብት ጥቃት ይፈጽሙብናል የሚል ስጋት ነው። ሁለተኛው ነጥብ አብዛኛው የኦሮሚያ ክልልና የአማራ ክልል ህዝብ ከሌሎች ክልሎች ውስን ሊሆን ቢችልም ህዝብ ስለሚደግፋቸው ይነሳብናል። ይህም ከቁጥራችን ውጪ ወጥቶ የርስ በርስ ጦርነት ሊያስነሳ ይችላል። እንዲህ አይነት ሁኔታ ከተከሰተ ከትግራይ ውጪ ያሉት ተጋሩን ለአደጋ ያጋልጣል፣ የባዕዳን ውግዘትም ይቀሰቅስብናል የሚል ነው። ሶስተኛው አሁን ባለው ሁኔታ ውስጥ ሆነን ካብይ ቡድን ጋር ግጭት ውስጥ ከገባን ባብይ ቡድንና ባረባ ሀገሮች ትብብር ከፖለቲካው የሙታን ዓለም ለትንሳኤ የበቃው የኢሳያስ አፈወርቅ መንግስትም ከነ አብይ ጋር አብሮ ሊወጋንና በሁለት ግንባር ልንጠቃ እንችላለንና አደገኛ ነው የሚል ነው። የኃይል መጠቀም አማራጭ የሚያቀነቅኑ ወገኖች በበኩላቸው ተግባሩ በአንድ አማጺ ወይም አፈንጋጭ ኃይል የተፈጸመ በማስመሰልና ተግባሩን በግንባር ቀደምትነት በማውገዝ እንዲሁም ሂደቱን በማጨናገፍ መንገድ ለነአብይ ድጋፍ በመስጠት በጉዳዩ የሌሉበት ማስመሰል ስለሚቻል የምዕራባውያኑንም ሆነ ያረቦቹን ወይም የኢትዮጵያ ህዝብን ተቃውሞና ትኩረት ማስወገድ ይቻላል የሚል መከራከሪያ በማቅረብ ይሞግታሉ። ኢሳያስን ጉዳይ በተመለከተ ደግሞ ድሮም በእኛና በሻቢያ መካከለ የተፈጠረው ግጭት እጅግ የተሳሳተና ፈጽሞ ሊከሰት የማይገባው ነው። የብሔራችን አባል የሆነው አብዛኛው የኤርትራንና ህዝብ በነፍጠኞችና ትምክህተኞች አመለካከት ተበክለን ጎርተናል። ስለዚህ ከፍተኛ ጥረትና የእርቅ ምጃ በማከናወን የብሔራችንን አንድነት ማጠናከር ከቻል ችግሩን ለዘለቄታው ለመፍታት ይቻላል። ለጊዜውም ቢሆን አሁን በተፈጠረው የህዝብ ለህዝብ ግንኙነት መቀራረብ ምክንያት ይህ ችግር የመከሰት እድሉ መናኛ ነው የሚል መሟገቻ በማቅረብ ስጋቱን ያጣጥላሉ። በኃይል እርምጃ አቀንቃኞች እይታ አስፈላጊው ድጋፍና ትብብር ከተደረገላቸው እነ ኦነግም በዚሁ ነገር ይስማሙና በኦሮሚያ ውስጥ ያብይና ጓደኞቹ ያላቸውን ድጋፍ የማዳከም ሥራ ሊሰሩ እንደሚችሉ ያምናሉ። የኃይል እርምጃ ሐሳብ አራማጆች ላይ በተዘረዘሩት ምክንያቶች አብይንና ጓደኞቹን በኃይል ማስወገድ ፈጣን መፍትሄ የሚሰጥና መዘዙ ያነሰ ነው በማለት ይከራከራሉ።
ሁለተኛው የአብይንና ቡድኑን ቲም ለማን ከስልጣን የማስወገድና የመመከት አማራጭ ሐሳብ የሹሙንና ጓደኞቹን ስልጣን መገደልና መንጠቅ ወይም ማሳጣት የሚቻለው ኢህአዴግን በማዳከምና በማፍረስ የሚል ነው። በዚህ ሐሳብ አራማጆች አመለካከት በመጀመሪያ ደረጃ ኢህአዴግ ካቢዮታዊ ዲሞክራሲያዊ መስመር አፈንግጧል። ሁለተኛም የአድርባ የአማራ ተወላጅ ህዝበኞችና የኦህዴድ ወይም ኦዴፓ አመራሮች መፈንጫና የግል ዓላማ ማራመጃ ሆኗል። ስለዚህም ሶስተኛ ኢህአዴግ ከስሙ በስተቀር እንደ ኦህዴድ ሞቷል ህይወት አለው ቢባል እንኳን የብሔር ብሔረሰቦች ህዝቦችን መስ የሚደፈጥጥ የአህዳዊ ዓላማ አራማጅ የመጨቆኛ መሳሪያ ከመሆን አያቅም። ስለዚህም ኢህአዴግን በማዳከምና በማፍረስ ከኢህአዴግ ውጪ ካሉ የብሔርና የብሔር ያልሆኑ ድርጅቶች ጋር በመተባበርና የጋራ ግንባር በመፍጠር የዚህን ህዝበኛና የስልጣን ጠመኛ ብለው የሚከሱትን ቡድን ዓላማ ማምከንና ማስወገድ የተሻለና ብዙ ችግር የማያመጣ አማራጭ ነው። ዳሩ ግን ይህንን ኢህአዴግን የማዳከምና የማፍረስ አማራጭ የሚቃወሙ የወያኔ አባላትና የትግራይ ሊቃን አሉ። በእነዚህ ወገኖች አተያይ አሁን ባለው ተጨባጭ ሁኔታ ኢህአዴግን ለማዳከምና ለማፍረስ መንቀሳቀስ የኢህአዴግን መስመር ለከዳው የነ አብይ ቡድን ዱላ ማቀበል ነው። በዚህ ሐሳብ አቀንቃኞች አመለካከት ወያኔ በዚህ መንገድ ከተንቀሳቀሰና እና አብይ ወያኔን አግደው ቀሪዎቹን አባል ድርጅቶች አተባብረውና አጋር ድርጅቶችን በሆነ ቀመር አካተው የበለጠ ጠንካራ ሊሆኑና የበለጠ ወያኔንም ሊያስነጥሱና ሊያጠቁ ይችላሉ ብለው ያምናሉ። የህዝብ ጋር የሚያጣጥሉ ኃይሎች አነስተኛ የህዝብ ቁጥር ያላቸው ብሔሮችና ህዝቦች በመንግስት መዋቅር ውስጥ የላቀ ውክልና እንዲኖራቸውና ይህም የህዝብ ብዛትን መሰረት ባደረገ ኮታ ሳይሆን በብሔርና ህዝብ እኩል ውክል እንዲሆን ተታገልና ለዚህ ካበቃናቸው በመጣኔ ሀብት ሽርክና የኢኮኖሚ ሁኔታቸውን ካሻሻልንላቸው ወዘተ አጋር ድርጅቶችም ቢሆኑ ወገናቸው ከህዋት ወያኔ ጋር ይሆናል ብለው ይከራከራሉ። ሶስተኛው ወገን ትግራይን መገንጠልና ለሌሎች ብሔር ብሔረሰቦችና ህዝቦች የሁለቱን ትልልቅ ብሔሮች አፋኝ የመሆን አደጋን በማሳየት የነጻነት መንገድ እንዲመርጡ ማድረግ ብቻ ነው አማራጩ ፋይናቸው። እንደነዚህ ወገኖች አመለካከት አሁን ያለው የኢትዮጵያ የፖለቲካ ሁኔታ ለህዋሃት ለድርጅቱ ብቻ ሳይሆን ለትግራይ ህዝብም አደገኛ ነው። በእነሱ እምነት አብይ አህመድ ንጉስ የመሆን ቅዠት ተጣጥቶ ለዚህ ግቡ መሳካት ማንንም ጭዳ ለማድረግ ቆርጦ የተነሳ ህዝበኛና አድርባይ ግለሰብ ነው። አብይ ራሱ እንደተናገረው በትግራይ ህዝብ መሃል ኑሮ ጥንካሬውን ያላማ ጽናቱንና ከመሪ ድርጅቱ ከህወሓት ጋር ያለውን ቁርኝት አበክሮ ልብ ብሏል። በተጨማሪም የትግራይ ህዝብ በግንባር ቀደምትነት ታግሎና እጅ ከፍተኛ መስዋዕትነት ከፍሎ ያመጣውን የህዝቦች እኩልነት ለድርድር የሚያቀርብና ለአምባገነኖችም የሚጎረብት መሆኑን ተገንዝቧል። ስለዚህ የስልጣን ጥማቱን ለማቃትና ወደዚያ የሚያበቃውን ድጋፍ ለማግኘት እንቅፋት የሆኑኛል ያላቸውን ህወሓትንና የትግራይን ህዝብ ለማጥቃትና ለማሸማቀቅ ቆርጦ ተነስቶ በተግባር እያሳየ ነው። ይህንንም ተግባር የሚፈጽመው የድሮ ስርዓት ርዝራሾችን ስልከተኞችን ጠባቦችንና በትግራይ ህዝብና በመሪ ድርጅቶች በህወሓት ላይ ከፍተኛ ጥላቻ ያላቸውን የባዕድ ኃይሎችን ለማስደሰት በዚያ በኩል ርካሽ ተወዳጅነትና ድጋፍ ለማግኘትም ጭምር ነው። አብይ ለስልጣን ለማብቃት በኦህዴድ አብይን ለስልጣን ለማብቃት በኦህዴድ ወይም ኦዴፓ ውስጥ በህቡ ከተደራጀ የለማ መገርታና አብይ ቡድን ያልተናነሰና ምናልባትም የበለጠ ሚና የተጫወተው የአድርባዮቹ የደመቀ መኮንንና የገዱ አንዳርጋቸው ቡድን ነው።
እነዚህ ሁለት ግለሰቦችና ቡድናቸው በጭቆኑ የአማራ ህዝብ ውስጥ ለተሰገሰጉና በሱስም ለሚነግዱ የቀርሞ ስርዓት ረዝራሾች ተምክህተኞችና ጠባቦች ግፊትና ጫና ተንበርክከው ነው በዚህ ተግባር ላይ የተሰማሩት። ከዚህ በተጨማሪ የገዱና ደመቀ ቡድን አባላት የስልጣን ጥማቸውን ለማርካት በማለም ሲምሉለት የነበረውን የአብዮታዊ ዲሞክራሲያዊ መስመር በመካድ ነው ባድርባይነት ለለማ መገርሳና አብይ አህመድ ቡድን ለማገልገል ያጎበደዱት። የሶስተኛው አማራጭ አቀንቃኞች የባዴን አዴፓ ህዝበኛና ትምክህተኛ አድርባይ ያማራር አባላት ያላቸው ታዛዥነትና አገልጋይነት ለማረጋጋት የናብይ ቡድን ለኦህዴድ የመረጠውን ስም እስከ መኮረጅ ሄዱ አሳፋሪ መጋጃዎች ናቸው። ለነዚህ ወገኖች እነ ገዱ ደመቀ ድሮም ቢሆን ሲጠኑና ሲደጎሙ የኖሩ ያላማ ጽናት የሚጎላቸው ጥቅመኞችና አድርባዮች ስለሆኑ ያብይ አህመድ ቡድንን እዛስ ከመፈጸም ያለፈ ሚና አይኖራቸው። በርግጥ ሌላ የፈረጠመ ኃይል ያለው ወገን ከተከሰተ እጥፍ ብለው ለዚያም መነጠፋቸው የማይቀር ነው ብለው ይሞግታሉ። አማራጩ ትግራይን ማስገንጠል ብቻ ነው በሚሉት በእነዚህ የሶስተኛው አማራጭ አቀንቃኞች እይታ እንደነ ደመቀና ገዱ በመሰሉ ህዝበኛና ጥቅመኛ የሆኑ አድርባዮች ጠባብና ትምክህተኛ ሰዎች የሚመረው ባዴን የተካተተበት ኢሃዴግ የነአብይ አላማ አራማጅ ከመሆን ያለፈ እርባና አይኖረውም። ስለዚህ በኢሃዴግ ውስጥ በሐሳብ የበላይነት ማምጣትና ለህዝብና ለሀገር የሚበጅ አላማ ለማራመድ ማሰቡ ባዶ ቀዠት ነው። በእነዚህ ወገኖች አመለካከት እነ ገዱ ደመቀ ደግሞ የሌሎችን ትምክህተኞችና ጠባቦችን አጀንዳ ቀምተውና የዚህ አላማ ግንባር ቀደም አራማጅ ሆነው ያማራ ህዝብን በማደናገርና በተሳሳተ መንገድ በትግራይ ህዝብ ላይ በማነሳሳት ተግባር ላይ ተጠምደው ያሉና ከዚህም የእብዶች ገበያ እያተረፉ ስለሆነ ከዚህ የተሳሳተ አካሄድ ታርመው ለጋራ አገራዊ ጥቅም የሚቆሙበት ሁኔታ የመፈጠር እድሉ በጣም የኮሰመነ ነው። በዚህ አማራጭ አራማጆች እምነት በተገለጹት ምክንያቶች የትግራይ ህዝብና መሪ ድርጅቱ በአገራችን የፖለቲካ ምህዳር ውስጥ እየተፈጸመባቸው ያለው የማጥላላት የመነጠልና የማጥቃት ተግባር ተጠናክሮ መቀጠሉ የማይቀር ነው። በዚህ በሶስተኛው አማራጭ አቀንቃኞች እይታ የተለያዩ ብሔር ብሔረሰቦችና ህዝቦችን ወክለው የተደራጁ በጋራ የመሰረቱት ግንባር ኢሃዴግ ሲመራው የነበረው መንግስት አጠፋቸው የሚባሉ ጥፋቶችን በትግራይ ተወላጆች ላይ ብቻ የማላከክ ዘመቻው የዚህ ተግባር አብይ ምሳሌ ነው። ከዚህ ላይ ደግሞ በእነዚህ ወገኖች እይታ ይህ አሁን ስልጣኑን ተቆጣጥሮት የሚገኘው ቡድን በድንገተኛ የምርጫ ውጤት ስልጣን ማማ ላይ ለመውጣት የበቃ ሳይሆን የረጅም ጊዜ ዝግጅት አድርጎና በልዩ ልዩ የኢሃዴግና አብዮታዊ ዲሞክራሲ ጠላቶች ተረድቶ የመጣ ኃይል ነው። በእነኛ አመለካከት ይህን ኃይል ወደ ስልጣን ለማምጣት የደርግ መንግስት ባለስልጣኖች የነበሩ አብዮታዊ ዲሞክራሲ መስመርን የሚቃወሙ ኒዮሊበራሊስት ምዕራባውያን ኃይሎች በቀይ ባህርና በአካባቢው የሚገኙ የአረብ አገሮች የሻቢያ መንግስት አክራሪ አንድነታውያን ባንድነት ስም የተደራጁ ተቃዋሚ ኃይሎችና ግለሰቦች ጭምር ግንባር ፈጥረው ታግለውታል። ትግራይን የማስገንጠል ሐሳብ በሚያቀነቅኑት ወገኖች አመለካከት ይህ በስልጣን ላይ ያለ ቡድን የስልጣን ጥመኛ ብቻ ሳይሆን የኢሃዴግንም ዓላማና አብዮታዊ ዲሞክራሲ መስመርን የሚቃወም የአዲሱ ሊበራሊዝም አመለካከትን አንገቦ የተነሳ በምርጫ ሊስተካከልና አብርሃው ሊተቀጥል የማይቻል ቡድን ነው።
በእነዚህ ወገኖች እምነት እንኳንስ ወደ ግጭት ተገብቶ አሁን እንኳን በትግራይ ተወላጆች በትግራይና በህዋት ላይ እየተፈጸመ ያለው ጥቃት ማጥላላት መነጠልና ማሸማቀቅ እጅግ ከፍተኛ ነው። የትግራይ ምርቶች ላይና በሚያስፈልጓት ነገሮች ላይ ሊጣል የሚችለው ማዕቀብ ደግሞ ሌላው የስጋት ምንጭ ነው። የነገንጠል ዓላማ ተቃዋሚዎች ሌላኛው ስጋት በትግራይና በኤርትራ መካከል ያለው የሻከረ ግንኙነት ነው። እንደነዚህ ወገኖች አመለካከት የኤርትራ ህዝብ በአምባገነን አገዛዝ ስር ያለና ፍላጎቱን መግለጽ የተከለከለ ነው። አሁን ደግሞ የአብይ ቡድን ለስልጣን ለመብቃት የሚያስፈልገውን ድጋፍ ከመሻት አኳያ የኤርትራ ህዝብ ሁኔታ ምንም ሳይገደው አምባገነኑን የኢሳያስ አገዛዝ ከመቃብር አውጥቶ ነፍስ ዘርቶበታል። በዚህ ሁኔታ የኢሳያስ አገዛዝ በትግራይ ህዝብ ላይ የጥላቻ ዘመቻውን አጠናክሮ በዋናነት የአንድ ብሔር አባላት የሚገኙባቸውን የሁለቱን አካባቢዎች ህዝቦች እንዳይቀራረቡና የብሔር አንድነታቸውን እንዳያጠናክሩ ሊሰራ ይችላል። በተጨማሪም የሁለቱ ክልሎች ነዋሪ የሆኑ የትግራይ ብሔር ተወላጆች አንድነት መጠናከር ለስልጣኑ አስጊ የሚሆንበት የኢሳያስ አገዛዝ በትግራይ ህዝብና በአማራ ህዝብ መካከል ግጭት እንዲፈጠርና ውጥረት እንዲነግስ በማድረግ የትግራይ ህዝብንና መንግስትን ለማዳከም መስራቱ የማይቀር ነው። ምልክቶችም እየታዩ ነው። ስለዚህ በእነኚህ ወገኖች እምነት የትግራይ ነጻ መንግስት ከመመስረት በፊት በዋናነት የአንድ ብሔር አባል የሆኑ ህዝቦች የሚገኙበትን የኤርትራና የትግራይን ህዝብ አንድነት ማጎልበትና ማደራደር የኤርትራ ህዝብ የዲሞክራሲ መብቶች እንዲረጋገጡ መጣርና የተፈጸሙ ስህተቶችን በግልጽነት እልባት መስጠት ያስፈልጋል።
እንደነዚህ ወገኖች አጥተያይ የትግራይ መንግስትና ህዝብ ከሻቢያ ጋር ግጭት ውስጥ የገባው በህዋት አመራር ውስጥ በተፈጠረው የበለጠ ለኢትዮጵያ መጣኔ ሀብት ተቆርቋሪ የመሆን አመለካከት ያራመደ ቡድን የተሳሳተ አካሄድ ሰበብ ነው። ይህ መደረግ ያልነበረበት ስህተት ነው። እንደነኚህ ወገኖች የትግራይ ህዝብ በአብዛኛው መሰሉ ከሆነው የኤርትራ ህዝብ የበለጠ ሊቆራኝና አንድነቱን አጠናክሮ በጋራ ተጠቃሚነት ሊሰራ ነው የሚገባው። እንቅፋት የሚሆን ኃይል ቢፈጠር እንኳን ይህንን ኃይል ማጋለጥና ነጥሎ መምታት እንጂ ለነጻነቱ ዋጋ የከፈለውን የኤርትራን ህዝብ የሚጎዳ ተግባር መከሰት የለበትም ብለው ያምናሉ። ከዚህ በላይ ለማብራራት እንደተመከረው የህዋትን አመራርና የትግራይ ልሂቃን በአሁኑ ጊዜ የኢትዮጵያ የፖለቲካ ሁኔታ ውስጥ የትግራይ ህዝብና ድርጅቱ ምን ድርሻ አላቸው? ምን ድርሻስ ሊኖራቸው ይገባል? ምንስ ሊያደርጉ ይገባቸዋል? የትግራይ መጻይ ድል ምን መሆን አለበት ለሚሉት ጥያቄዎች በሚሰጧቸው መልሶች በዋናነት ላይ በተጠቀሱ 3 የመፍትሄ አማራጮች ዙሪያ ተባብለው ነው እየተከራከሩና እየተወዛገቡ ነው። ነገር ግን ምንም እንኳን ላይ በተዘረዘሩ 3 አማራጮች ማለትም አንደኛ ያብይን ቡድን በኃይል ማስወገድ ይገባል፣ ሁለተኛ ኢህአዴግን አፍርሶ ወይም ጥሎ ወጥቶ ከጥበትና ከትምክህት ከጸዱ የብሔር እና የብሔር ያልሆኑ ድርጅቶችና ኃይሎች ጋር ተባብሮ ፌደራላዊ ስርዓቱን የሚያጠናክርና የሚያስቀጥል ድርጅትና መንግስት መፍጠር ይገባናልና፣ ሶስተኛ ትግራይን ገንጥሎ ነጻ ሀገር መመስረትና የሌሎች ብሔሮች ብሔረሰቦች ህዝቦችን መሰል በብቶች እንዲረጋጋቱ መጣር ይገባል የሚሉ ሐሳቦች እየተቀነቀኑ ቢሆንም ከሰሞኑ የመጨረሻው የበለጠ እየተጠናከረ መጥቷል። እርግጥ ነው የትግራይ ህዝብ እንደ ህዝብ ያሁኑን የሀገራችንን ሁኔታ መጪ ህይወቱን አስመልክቶ ምን እንደሚያስብ የተደረገ ጥናት ወይም ነጻና ገለልተኛ መድረክ ተመቻችቶለት የገለጸው ነገር የለም። የዚህ ጽሑፍ አቅራቢ ግን ስለዚህ ጉዳይ የህዝቡን አስተያየት ለማግኘት በተለያዩ አካባቢዎች የሚኖሩ በተለያየ ትምህርትና የህይወት ተመክሮ ያለፉ ጥቂት ሰዎችን አስተያየት ለማሰባሰብ ወክሯል። ጸሐፊው ከነዚህ ግለሰቦች የተሰበሰበው አስተያየት የትግራይ ተወላጆች አሁን በሀገሪቱ ውስጥ ያለው ሁኔታ ከፍተኛ ስጋት ውስጥ የከተታቸው መሆኑን የሚያመለክቱ ናቸው። የተገኙት አስተያየቶች የትግራይ ህዝብ የአብይ ወደ ጠቅላይ ሚኒስትርነት መምጣትና ማቀንቀን የጀመረው የእርቅ የነጻነትና የፍትህ ዓላማ እኩል ተጠቃሚ ሊያደርገውና እንዲያውም ከትግራይ አልፎ ለሌላው የሀገሪቱ ህዝብ እንኳን ከተረፈው ከህወሓት ፍጹማዊ እመቃ ይገላግለኛል የሚል እምነት አሳድሮ የነበረ ለመሆኑ ያመለክታሉ። ይህም በህዝቡ ልብ ውስጥ ተስፋ በመዝራቱ የህወሓትን መሪዎች መገዳደር ጀምሮ የነበረ መሆኑን ይጠቅሳሉ። ነገር ግን አብይ አገርና ህዝብን የመምራት አደረና ኃላፊነት ክብደትን ዘንግቶ ከህወሓት መሪዎች ጋር ለመበሻሸቅና እነሱን ለማሸማቀቅ ብቻ በማሰብ የጉዳዩ ዋነኛ ተዋናይ የሆነውን የትግራይ ህዝብን ፍላጎትና ስሜት ወደ ጎን በመተው ከኤርትራ አገዛዝ ጋር የጀመረውን እስካሁንም የትግራይ ልሂቃን ብቻን ያገለለ አሸሸ ገዳሜን ከተመረከተ በኋላ ነገሩን በጥርጣሬ መመልከት መጀመሩን ይገልጻሉ።
በእነዚህ አስተያየት ሰጪዎችም ነው ተወደደም ተጠላም ትግራይ በህዋት ነውና የምትመረውና የምትተዳደረው። ስለዚህ ህዋት በሌላ ባልተተካበት ሁኔታ ህዋትን አግልሎ የባአዴንን የሶማሌ ክልልን የኦሆዴድንና የደሄዴንን አመራሮች ብቻ ይዞ ከፕሬዝዳንት ኢሳያስ መንግስት ጋር መላላስ ንቀትና አደጋው ለህዋት ሳይሆን ለትግራይ ህዝብ ነው። እንደነሱ አመለካከት ከሆነ የአብይ መንግስት ህዋትን ቢጠላና ከህዋት ጋር የመበሻሸቅ ጥማቱን እንኳን ማርካት እስከፈለገ ሌሎች የትግራይ ፖለቲከኞችን ለምሳሌ የአረና ትግራይን አመራሮች በዚህ ሰርግና ምላሹ ማካተት ይችል ነበር። አላደረገም። ሰረቁና ገደሉ፣ ዘረፉ ወዘተ ከሚባሉት የህዋት ሰዎች ያላነሰ ተጠያቂዎች ሊሆኑ የሚገባቸውን የኦሮሞ የአማራና የደቡብ ፖለቲከኞችን ሲብስ እየሾመና እየሸለመ ሲያምስ ደግሞ እያሞካሸ ወይም ጫፋቸውን ሳይነካ የትግራይ ተወላጅ የሆኑትን አብዝቶ ማሳደዱ የሚያሳየው የሰውየው ኃላፊነት የጎደለው ያው ያሳደገው የአምባገነንነት የኢህአዴግ ትክክለኛ አልጋ ወራሽነቱ ነው እያሉ የሚሞግቱ አሉ። ኢህአዴግም ደግሞ ማንም አመነም አላመነም የበለጠ ደም ያስነባው የትግራይን ህዝብ ስለሆነ ህዋሃትን በኦዴፓና አዴፓ ኦዴድና በአዴን የተካ የኢሃዴት አምባገነንነት ዳግመኛ ማየት ፍላጎት የለውም። ለዚህ ህዋሃት ምን አለው? ከማያውቁት መላክ የሚያውቁት ሰይጣን ይሻላል የሚባለው እኮ አማራጭ ስታጣ ነው በማለት ይከራከራሉ። ይህ አቃቢ በአነጋገራቸው ሰዎች አስተያየት የአብይ ቡድን የትግራይን ህዝብ የለውጡ ተቋዳሽ እንዲሆን ተመጣጣሪ ይልቅ ከህወሓት ጋር እየተበሻሸቀ ህዝቡን እንደ ፍጥርጥር በማለት ከኑግ ጋር የተገኘ ሰሊጥ አብረት ወቀጥ ብሎታል። እሱ ከሚያስተዳድረው ከትግራይ ህዝብና ከመሪዎቹ ከተለያዩ የፖለቲካ ድርጅቶችና ታጋዮች ይልቅ ከባዕድ አገር ገዥዎች ጋር መወገን መርጧል። ራሱ እንዳለው የኤርትራ የውጭ ጉዳይ ሚኒስቴር ሆኖ የመላው ኢትዮጵያንና በተለይ ደግሞ የትግራይን ህዝብ ጥቅሞች በዘላቂው የሚጎዱ ስራዎች እየሰራ ነው። በዚህ ሁኔታ የትግራይ ህዝብ በእንዴት አይነት ሁኔታ በመጪው የሀገሩ የኢትዮጵያ ፖለቲካ ብሩ ተስፋ ሊያድርበት እንደሚጠበቅ እነኚሁ አስተያየት ሰጪዎች ይጠይቃሉ። የሚታያቸው መጪ ሁኔታ ተወደደም ተጠላም ከህወሓት ጋር ከሌላ የትግራይ ህዝብን ደንነት ከሚያስጠብቃስ መቆም ነው። ይህ ሁኔታ የዛሬ 40 ዓመት በፊት ትግራይን ለማስቀንጠል ተንቀሳቅሰው በህዝቡ ተቃውሞ ሳይሳካላቸው የቀረ በህወሓት ውስጥ የመሸጉ ወገኖች ተሰሚነት የሚያጠናክር ምቹ ሁኔታ መፍጠሩን ያመለክታል ሲሉ ደብዳቤያቸውን ያደረሱት አቶ መላኩ ይስማው ናቸው። ውድ አድማጮቻችን ለዛሬ የነበረን የደብዳቤዎች አምድ ዝግጅት ይህን ይመስል ነበር። በቀጣይ አርብ ከአድማጮቻችን በሚደርሱን አዳዲስ መልእክቶች እንጠብቃችኋለን። ከዚያው መልካም ሳምንት።